ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 29 2015 ዓ.ም ተመረጠ ዝግጅታችን ጀመረ። ለመላ የክርስትና እምነት ተከታዮች እንኳን ለበዓለ ገና አደረሳችሁ። ዛሬ ምሽት ከበዓሉ ጋር የተገናኙ መሰናዶችና ጥሩ ሙዚቃዎችን እያስደመጥናችሁ እናመሻለን።
የቅዱስ ላሊበላ ወጣቶች ማህበራት ወይም ደግሞ እድሮች እንዲሁም የቤተ ክህነቱ በአጠቃላይ ከተማው ነዋሪ ተባብሮ በየመግቢያ በሮቹ ላይ ዳስ ተጥለው ያው ከመጀመሪያ የሚገቡትን ጀምሮ እግር በማጠብ ቆሎ እንጀራ በመስጠት እንዲገቡ ያደርጋል።
ኢትዮጵያ ውስጥ የገና በዓል በድምቀት ከሚከበርባቸው ከተሞች መካከል አንዷ የሆነችው ላሊበላ ከተማ ነዋሪ ሆኑትን አቶ ግርማ ለባቸውን የሰማናቸው እሳቸውን ጨምሮ ሌሎች የከተማዋ ነዋሪዎች በጦርነት ማግስት ዳግም የድሮ ድምቀቷን ያገኘች ባለችው ከተማ ያለውን ድባብ የበዓሉን ሃይማኖታዊና ትውፊታዊ ዳራን በተመለከተ በምሽቱ ሐሳባቸውን ያጋሩናል። ሌሎች መሰናዶችም የተካተቱበትን የምሽቱን ዝርጭት ሀብታሙ ስዩም ምራለው፣ ብራን አይሉ በቅንብሩ፣ ጽዮን ግርማ ደግሞ በዋና አዘጋጅነት አብረውኝ ያመሻሉ። ከሁሉም በፊት አጫጭር የዓለም ዜናዎችን እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። በቅድሚያ የገናን በዓል ለምታከብሩ ኢትዮጵያውያን መልካም የገና በዓል ይሁንላችሁ። ደረጀ ደስታ ነኝ። ዋና ዋና የዓለም ዜናዎችን አሰማችኋለሁ። ከሶማሊያ የተገነጠለችው ሶማሊላንድ ወታደሮቿን ከሶማሊያ ፑንትላንድ ጋር ከሚያወዛግባት ክላስ አኖድ ከተማ ከባለፈው አመት ጀምሮ ማውጣቷን አስታወቀች። ፑንትላንድ ከተማይቱ ላይ ይገባኛል ጥያቄ ቢኖራትም ከተማውን የምታስተዳድረው እንደ አውሮፓ አቆጣጠር በ1991 ከሶማሊያ የተገነጠለችው የሶማሊላንድ መሆኗ ተመልክቷል። በከተማይቱ ውስጥ አንድ ፖለቲካ ሰው በመገደላቸው ህዝባዊ ተቃውሞ የገነፈለ ሲሆን ከፖሊስ ጋር በተደረገ ግጭት በትንሹ 8 ሰዎች ሞተዋል። የከተማይቱ ከንቲባ አብዱራሂም አሊ ሁለቱም ወገን ያሉ ሽማግሌዎች ሁኔታዎችን እንዲረጋጋ ከመከሩና የሶማሊላንድ ወታደሮችም እንዲወጡ ከተደረገ በኋላ በከተማው መረጋጋት ተመልሶ መስፈኑን ለቪኦኤ ተናግረዋል። የሶማሊላንድ የጦር አዛዦችም ከተማውን ለቀው የወጡት ብጥብጡን ለማስቀረት መሆኑን አስታውቀዋል። ሶማሊላንድ ከሶማሊያ የበለጠ መረጋጋት የሰፈነባት ብትሆንም በአገርነት ዓለም አቀፋዊ ዕውቅና አልተሰጣትም። ባለፈው ሳምንት በሁለቱ ወገኖች መካከል በተካሄደው ውጊያ 15 ሰዎች መሞታቸው ተመልክቷል። ኢራን 2 ሰዎችን ዛሬ ቅዳሜ በስቅላት መቅጣቷን የአገሪቱ ፍትህ ተቋም አስታወቀ። መሐመድ ማህዲ ካራሚ እና ሰይድ መሐመድ ሐሲን የተባሉት 2 ሰዎች የተቀጡት በፖሊስ ቁጥጥር ስር ያለች የሞተችውን ወጣት ሴት ተከትሎ በአገር አቀፉ አመጽ ህግ አስከባሪውን ወታደር ገድለዋል በሚል ነው። የቅዳሜው የስቅላት ግድያ የተቃውሞ አመጹ ከተጀመረ ወዲህ በሞት የተቀጡ ተቃዋሚዎችን ቁጥር 4 ማድረሱ ተመልክቷል። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ስፍራ ወደ ኢራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው ማሻ አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በ5 ቀናት ለ15 ዙሮች ድምጽ ከተሰጠና ከቀኝ አክራሪዎቹ የሪፐብሊካን ህግ አውጪዎች ጋር ከተደረገ ድርድር በኋላ የካሊፎርኒያው እንደራሴ ኬቪን መካርቲን ዛሬ ቅዳሜ የዩናይትድ ስቴትስ አፈ ጉባኤ ሆነው ተመርጠዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ለማካርቲ የእንኳን ደስ አለዎት መልእክት ልከዋል። ከሪፐብሊካኖች ጋር አብሬ መስራት በሚችልበት አጋጣሚ ሁሉ አብሮ ለመስራት ዝግጁ ነኝ። መራጮችም ሪፐብሊካኖቹ ከኔ ጋር እንዲሰሩ ይፈልጋሉ ብለዋል። ቀደም ባሉት የድምጽ አሰጣጥ ሂደቶች 20 የሚሆኑ የተዋደኑ የሪፐብሊካን ቀኝ ክንፍ ወጋ አጥባቂ እንደራሴዎች መካርቲ እንዳይመረጡ ተከላክለው መቆየታቸው ይታወቃል። ይሁን እንጂ መካርቲ በዩናይትድ ስቴትስ ህገ መንግስት መሰረት ፕሬዝደንቱንና ምክትል ፕሬዝደንቱ በማይኖሩበት ወቅት የመሪነቱን ስልጣን መረከብ ከሚያስችለው የአፈ ጉባኤነቱ እጩነት ራሳቸውን እንደሚያገሉ ፍንጭ አልሰጡም። ሪፐብሊካኖችም አፈ ጉባኤነቱን አሳልፈው ለመስጠት ስለማሰባቸው ምልክት አላሳዩም። የህግ መወሰኛው ምክር ቤት መሪ ዲሞክራቱ ሻክ ሹመር የመካርቲ ለጽንፈኞቹ የሪፐብሊካን ፓርቲ አባላት መገበር አሜሪካን እንደገና ታላቅ እናድርጋት በሚል ምክር ቤቱን የተቆጣጠሩት ሪፐብሊካኖች መንግስት እንዲዘጋ ወይም አገሪቱን ወደ ከፍተኛ ጦስ ወደሚከት ውድቀት እንድትገባ ሊያደርጓት ይችላሉ ብለዋል። በሩሲያ የሚደገፉት የክሪሚያዋ ሴቫስቶፖል ከተማ አገረ ገዢ ሚካኤል ራዛቮዜቭ በዩክሬን የተላከ ነው ያሉት አንድ ሰው አልባ ድሮን አውሮፕላን የኦርቶዶክስ የገና በዓል በሚከበርበት ዛሬ ቅዳሜ ተመቶ መውደቁን አስታወቁ። በሩሲያ የሚደገፉ የክሪሚያው ሴቫስቶፖል ከተማ አገረ ገዢ ሚካኤል ራዛቮዜቭ በዩክሬን የተላከ ነው ያሉት አንድ ሰው አልባ ድሮን አውሮፕላን የኦርቶዶክስ የገና በዓል በሚከበርበት ዛሬ ቅዳሜ ተመቶ መውደቁን አስታወቁ። ራዛቮዜቭ በተቀደሰው የገና በዓል እንኳን እነዚህ ሰባዊነት የጎደላቸው ሰዎች ጀግናዋን ከተማችንን ከማጥቃት ሙከራቸው አልታቀቡም ማለታቸውን ሮይተርስ ዘግቧል። ሩሲያ ክሪሚያን ከዩክሬን በመንጠቅ ወደ ራሷ ግዛት ተቀላቀለችው እንደ አውሮፓ አቆጣጠር በ2014 ነው። ዩክሬን ሩሲያ ዩክሬንን ከመወረራው በፊት ወደ ግዛቷ የቀላቀለቻቸውንና ከወረራውም በኋላ የያዘቻቸውን ግዛቶቿን እንደምታስለቅቅ አስታውቃለች። ሴባስቶፖል ሩሲያ በጥቁር ባህር የምታንቀሳቀሳቸው የባህር ትራንስፖርቶቿ መናኸሪያ መሆኗ ተመልክቷል። በተያያዘ ዜናም የሩሲያው ፕሬዝዳንት ቭላድሚር ፑቲን የገናን በዓል ዋዜማ ሌሊቱን በክሬምሊን ውስጥ በሚገኘው ካቴድራል ማክበራቸው ተነግሯል። ፑቲን ለሩሲያ ኦርቶዶክስ የገና በዓል 36 ሰዓት የሚቆይ የተኩስ ማቆም ያወጁ ቢሆንም ውጊያው ግን እየቀጠለ መሆኑን የብሪታንያው መከላከያ ሚኒስትር ባወጣው መግለጫ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። በድጋሚ ለክርስትና እምነት ተከታዮች መልካም የገና በዓል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ አመሰግናለሁ። በ19 እና በ25 እንዲሁም በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ታህሳስ 29 2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ማግኘት ይቻላል። አሁን ለምሽቱ ወደ ያዝነው የመጀመሪያ ቅንብር ነው። የኢየሱስ ክርስቶስ በዓለ ልደት በክርስትና እምነት ተከታዮች ዘንድ ዛሬ በድምቀት ከተከበረባቸው አከባቢዎች አንዷ የዓለም አቀፍ የሀገር ጎብኚዎች መዳረሻዋ ላሊበላ ከተማ ናት። ገና በላሊበላ ይገናል። የአከባቢው ኗሪ ማሜ ጋራ እያለ በሚጠራው ገደላማ ስፍራ ላይ የሃይማኖት አባቶች የሚከውኑት ሃይማኖታዊ ትዕይንት በዛ ኩሉ ዓለም ዮም ተወልደ ለብዙዎቹ የማይረሳ ትውስታ ጥሎ ያልፋል። መስፍን አራጌ በሃይማኖታዊና ባህላዊ ትውፊቱ ዙሪያ ያዘጋጀውን መሰናዶ ቀዳሚ እናደርግ።
በታሪክ ምሁራን ዘንድ ጠቢብ፣ በኢትዮጵያ ኦርቶዶክስ እምነት ተከታዮች ደግሞ ጻድቅ የሚል ክብር የተሰጠው ንጉሥ ላሊበላ ከአንድ አለት ያነጻቸው 11 አብያተ ክርስቲያናት የሚገኙባት የቀድሞዋ ሮሃ የአሁኗ ላሊበላ ገና በድምቀት ከሚከበርባቸው ታሪካዊ አካባቢዎች አንዷ ናት። በላሊበላ ቅዱስ ጎልጎታ ቤተክርስቲያን አገልጋይ የሆኑት ቄስ ተመስገን ወርቁ በዓሉ በላሊበላ በድምቀት የሚከበረበት ምክንያት ድርብ ልደት በመሆኑ ነው ይላሉ።
የዛሬው ቀን አንደኛው የጌታችን ልደት፣ ሁለተኛ ደግሞ በዚህ በደብረ ማርያም የሚከበረው ትልቁ አከባበር የሚደረግበት የቅዱስ ላሊበላ ልደቱም አብሮ አጋጣሚ ስለሆነለት በዚህ ምክንያት የሚከበረው ትልቁ ነገር።
በዓሉ ከዋዜማው ጀምሮ በተለያዩ ሃይማኖታዊ ስርዓቶች ይካሄዳል። ትናንት ከምሽቱ 1 ሰዓት ጀምሮ ማህሌት ተደውሎ እስከ ሌሊቱ 10 ሰዓት ከዘለቀ በኋላ ቅዳሴ ይቀጥላል። ከቅዳሴው መጠናቀቅ በኋላ ወደ ማሜ ጋራ በመውጣት በብዙሃኑ ዘንድ በጉጉት የሚጠበቀው የቤዛ ኩሉ ስርዓት ተከውኗል። ቤዛ ኩሉ ዮም ተወልደ መድኃኔዓለም፣ የዓለም መድኃኒት ተወለደልን እንደማለት።
ካባና ጥንግድር ባንድ ላይ ጥንግድር ይባላል። ያ ቀዩ ሸማ ሳይሆን ጥንግድርቡ ቀዩ ካባ ደም ቀዩ በተደለናል። ደም ቀዩ ካባ ያለ ብቻውን በቀሚስ እየተለበሰ ከላይ ከመኔ ጋራው በመውጣት ባንድ ሰዓቱን ተወጥቶ የዛ ሁሉ ይሆን ተወደ መድኃኔዓለም አይደል የሚለው ቃል ግዕዝ ቃል ነው። የዛ ሁሉ ማለት የሁሉ ቤዛ፣ የዓለም ቤዛ ዛሬ ተወለደ ማለት ጌታችን ኢየሱስ ክርስቶስ የዓለም መድኃኒት ዛሬ ተወልዷልና ደስ ይበላችሁ እልል በሉ እያሉ የሚያመሰግኑ ከላይ ያሉት መላእክትን ወክለው ከታከልክ ደግሞ በቅዱሳን እንደሰባሰገል ማለት ነው።
እንዴት ነው የሚመረጡት? በዛ ሁሉ በዜማም በወረብም በሽብሻቦም የሚዘክሩት ሰዎች
ካባ የሚለብሱት መምህራን፣ መርጌታዎች የምንላቸው አዋቂዎች የምንላቸው ናቸው። ከታች ደግሞ ካባ የሚለብሱት ደግሞ ቀጥለው ደግሞ ዲያቆናቱ፣ ቀሳውስቱ ደግሞ እንደየማዕረጋቸው ማለት ነው። ከዚያም ጳጳሳቶቹ አሉ፣ እነሱ በፊት ይመራሉ።
በዛ ሁሉን ጥንግ ድርብ ያጣፉ፣ ካባ የደረቡ፣ ጽናጽልና መቋሚያ የያዙ ካህናት፣ ዲያቆናትና ቀሳውስት ያደምቁታል። በነጭ የባህል አልባሳት የተዋቡ ምእመን በእልልታ ያጅቡታል። ለላሊበላ ከተማ ኗሪው ባየ ተፈሪ የዘንድሮ በዓል የተለየ ትርጉም አለው።
ከምንም ጊዜ ላይ ደግሞ ይሄኛውን ለየት የሚያደርግብኝ ስለ አምና የነበረብን በስጋት ደረጃ ብናከብረውም በስጋት ደረጃ ነው። ከወረራ ነጻ መውጣት በጥቂቀናት ውስጥ ነው የነበረው። ያ ደግሞ ከስጋት ነጻ ሳንሆን ያከበርነው እና ከጦርነት ስሜት ውስጥ ሆነን ያከበርነው ስለነበረ ከአምናው ወይም ከሌሎች አመት በዓሎች በሙሉ የሚገና በዓላቶች የዘንድሮ ለእኔ የተለየ ሆኖብኛል እና ለዚህም ደግሞ ላደረሰን ፈጣሪ ምስጋና እናቀርባለን።
ከተናጠላዊ ዝግጅት ይልቅ እንግዶችን ግምት ውስጥ ያስገባ የበዓል መስተንግዶ በአካባቢው ስለሚደረግ የበዓሉን ህዝባዊነት ያጎላዋል ይላሉ አስተያየት ሰጪው።
የሁለት ልጆች አባት ነኝ እና ባለትዳር ነኝ። ለእኛ ዛሬ ልክ ሌሎች አመት በዓሎች እንደምናከብረው ቤታችን ተረጋግተን አናከብር። ምክንያቱም ልንበላው ከሚጠጣው ከማረፊያ ቦታ ጀምሮ ቅድሚያ የሚሰጠው ለእንግዳ ነው። ቅዱስ ላሊበላ የመላው ዓለም ህዝብ መጥቶ የምንጎበኘው ትልቅ ቅርስ ነው፣ ትልቅ በዓል ነው፣ በተለይ ደግሞ ገና። ስለዚህ አሁን እኛ አብዛኛው የላሊበላ ማህበረሰብ ነጩንም ይሁን አበሻውንም የትኛውም ማህበረሰብ የመጣውን አካል መስተንግዶ በመስጠት ምቾት ተሰምቷቸው እንዲሄዱ ተመልሰው ደግሞ እንዲመጡ ጥሩ ስሜት ተሰምቷቸው እንዲሄዱ በሚያደርገው ነገር ላይ ነው ትኩረት ሰጥተና ተጠምደን እየሰራን ያለ ነው።
ተቋማትና የተለያዩ አደረጃጀቶች በመስተንግዶ በኩል የሚያደርጉት አስተዋጽኦም የላቀ እንደሆነ አቶ ባዩ ገልጸዋል።
ከተማ አስተዳደሩ የሚሰራው ስራ አለ። ወጣቶች ተደራጀው የእግር አጠባ የሚሰሩ ልጆች አሉ። ከፍተኛውን ሚና ደግሞ እየተወጣሉት እድሮች ናቸው። እድሮች ከሞት በኋላ ብቻ ሳይሆን ከሞት በፊትም የሚለውም በተግባር የሚያሳዩበት ነው። ቅዱስ ላሊበላ ያሉ እድሮች በማረድ በማብላት በማጠጣት እንግዳው ቤት እንዳለ እንዲሰማው ትልቁ ሚና የሚወስዱት እድሮች ናቸው።
በዓሉ ከበዓልነት ባለፈ ጥበባዊ ክዋኔዎች የሚካሄዱበት የተለየ ዜማና ውዝዋዜን የሚያስተዋውቁበት ጭምር ነው።
ለምሳሌ ላሊበላ አካባቢ ሶራ ምትን ይባላል። ትባል ጭፈራል እና አካባቢ ብቻ የሚገኝና የሚዘወተር ከአለባበሱ ጀምሮ ቁምጣ፣ የቁልፍ የበዛባቸው ልብሶች ይለበሳሉ። ወንዶች የሚለብሱታል፣ ሴቶች የሚለብሱታል። ባህላዊ መጠጦች አሉ። በተለይ ጠላና ጠጅ፣ የጠጁ ደግሞ የታወቀ ነው። ለምን የላሳ የማር አካባቢ ነው፣ በማሩ ስለሚታወቅ። ስለዚህ የላሳ ጠጅ ደግሞ ተመራጭ ነው።
ብርሃን ፈንታው ከ15 ዓመታት በላይ ላሊበላ ውስጥ በአስጎብኝነት አገልግለዋል። በአካባቢው እሳቸውን ጨምሮ 200 የሚጠጉ ህጋዊነታቸው የተረጋገጠ አስጎብኚዎች ቤታቸውንና ቤተሰባቸውን ከማስጎብኘት በሚያገኙት ገቢ ሲያስተዳድሩ መቆየታቸውን አስታውሰው የሰሜኑ ጦርነት በቱሪዝም እንቅስቃሴውና ቱሪዝሙን መሰረት አድርጎ በሚተዳደረው የአካባቢው ማህበረሰብ ላይ ያሳደረው ተጽዕኖ ከፍተኛ መሆኑን ይናገራሉ።
ጥሩ መተዳደሪያችን ነበር፣ ለአካባቢው ትልቅ ገቢ ምንጭ ነበር። ከጸጥታና ከነበረው ችግር አኳያ ላለፉት 3 ዓመት 4 ዓመት ጥሩ አልነበረም።
አሁን ግን ሰላሙ የተዳከመውን እንቅስቃሴ እያነቃቃ ቀው ነው ብለዋል።
ከ2 ዓመት በፊት የነበረው ጊዜ ጥሩ አልነበረም። አሁን ግን አብዛኛው ቱሪስት ጋይድ ስራ ላይ ባይውልም የተወሰነ እንቅስቃሴ አለ። እሱ ማረጋጋትን ፈጥሯል፣ ያስደስታል። ከምንም በላይ ሰላም ጥሩ ነው። የተወሰነ ስራ ቢሆን እየሰራ ነው። ከጉልት ጀምሮ ሻይ ቡና የሚሰሩ ሰዎች እየሰሩ ነው ስራ፣ ያስደስታል።
ኪዳነ ማርያም አምደ ጊዮርጊስ ላሊበላን ተወልዶ እስከ ማደግ ያውቁታል። በታሪካዊው ስፍራ የሚከበረውን ሃይማኖታዊው የገና በዓል ከልጅ ጅነት እስከ እውቀት ኖረውታል። በትዳር በትምህርትና በስራ ያለፉትን 10 ዓመታት አብዛኛውን በአውሮፓ በተለይም በፈረንሳይ ያሳለፉት ኪዳነ ማርያም ከነዚህ ዓመታት በኋላ በዓሉን ለመጀመሪያ ጊዜ ተወልደው ባደጉበት አካባቢ ማክበር መቻላቸው የፈጠረባቸውን ደስታ ገልጸዋል።
ይችላል ለእኛ ገና መጣ ሲባል ገና ለቤተሰብ ብቻ የሆነ ነገር አይደለም እና ጠላው ሲዘጋጅ፣ ቤቱ ሲስተካከል፣ ለእንጀራው ለዳቦ የሆነ ነገር ሲዘጋጅ ሁሉ ታሳቢ የሚያደርገው የሚመጣውን ሳሚ ነበር የምንለው። ሳሚ ይመጣል እና
ተሳላሚው ማለት ነው።
አዎ ተሳላሚ ሳሚ ነው ግን ምን ነው ተሳላሚ ሳሚ ሊመጣ ነው ምን ነው ከዛ ከጊዜ ጀምሮ እንግዲህ ሞስት አንዳንድ ጊዜ አንድ ወር ምናምን ሊሆን ይችላል በእግር ከተለያየ ቦታ ስፔሻሊ አሁን ማስታወስ ከትግራይ አካባቢ እና ከጎጃም አካባቢ ሁለቱ በደንብ ትውስ ይለኛል ከዋግ አካባቢ ነው የሚመጡት በእግር የሚመጡት ማለት ነው
በእግር ተጉዘው
አዎ ለወር ተጉዘው የሚመጡት ሌሎቹ ደግሞ በመኪና አልፎ አልፎ ነው ይህን ያክል አሁን እንዳለው ከዚህ ተነስቶ በመኪና የሚሄደው አይደለም እና የላሊበላ አካባቢ ሰው እኛም ልጆች እያለን የምንጠብቀው የሚናፍቀን ነገር ሳሚዎቹ ሲመጡ በሰልፍ ነው ስለሚመጡ እየዘፈኑ ነው የሚመጡት አይን ያለማየ እግሬ ደርሶ የድንጋይ ወግራ የድንጋይ ምሰሶ ኧረ እንዴት አድርጎ ሰራው ኧረ እንዴት አድርጎ አነጸው የመጥረቢያው እንኳን እጀታ የለው ውስጡ አረንጓዴ ነው ባህር ውስጡ አረንጓዴ ነው ባህር ቅዱስ ላሊበላ ላስታው ደብር እየተባለ እንዲህ እያሉ ነው የሚመጡት በዝማሪ እየዘፈኑት ነው ዜማል ያን እያሉ ይመጣሉ ቤት ግቢ ያለው ግቢውን ከፍቶ አስገብቶ እግራቸውን አጥሮ ያለውን ነገር አካፍሎ ያበላቸዋል እነሱም የራሳቸውን ነገር ስንቅ ይዘው ይመጣሉ ዳቦ ቆሎም ቆሎም ይዘው ይመጣሉ ግቢ የሌለው ደግሞ ሲመጡ የማሽላ አገዳ የመሰላለ ስለሚደርቅ እሱን ሰብስበው ይመጡና እንደ አጥር ነገር ይሰራሉ እዛ ላይ ያድሩ ነበር
ገና በኢትዮጵያ በተለይም በላሊበላ የመንፈሳዊነት ለዛው ተከብሮ ባህላዊ ትውፊቱ ተጠብቆ ስለሚከበር የተለየና ተናፋቂ ያደርገዋል ሲሉ ይናገራሉ ትዳር መስርተው በሚኖሩበት አውሮፓ ያለውን ገና ከኢትዮጵያ ጋር ሲያነጻጽሩትም
ቅዝቃዜው እንዳለ ነው ባረዳል እነሱም እናጠፉበት አለ ያንን ቅዝቃዛና በጣም ብርዳማ ነገር በመብራቱን በምንም አድርገው ድምቅምቅ ለማድረግ ይሞክራሉ ነገር ግን ይለያል መንፈሳዊነቱ ከቀረ በጣም ዘመናት ተቆጥሯል አሁን የቤተሰብ መገናኛ በአመት ተቋርሶ የነበረ የሚገናኙበትና ምግብ የሚበሉበት የሚጠጡበት ስጦታ የሚለዋወጡበት እንጂ ሃይማኖታዊ ይዘት ኑሮት አሁን ወደ ቅዱስ ላሊበላ ሲመጡ የኢትዮጵያን ተሳላሚዎች የሚሉት ጊዜ ማና ለመማር የነፍስያ ጥሪውን ለማገናኘት ያ በቃ ሌላ ነገር ነው ላሊበላ ላይ ያለው ቆሎ ዳቦ ቆሎ ቂጣን ትንሽዬ የሚያለፍቻቸውን ነገር ነው ማድረገው የሚሰሩትን ሰዎች ስታይ ያስደንቅሃል ሌላ ህይወት ነው ሌላ አለም ነው መንፈሳዊ ነው በቃ ምንና አይነት ነገር የሚመስል ነው አካሄዱ
በአርኪኦሎጂ ቅርስ ጥገናና ተያያዥነት ባላቸው የውቀት ዘርፎች የመማር እድል ያጋጠማቸው ኪዳነ ማርያም የፈረንሳይ መንግስት የላሊበላ ውቅር አብያተ ክርስቲያናትን ለመጠገን በሚያደርገው እንቅስቃሴ ውስጥ ተሳታፊ የመሆን እድል በማግኘታቸውም የተለየ ስሜት እንደሚሰማቸው ገልጸዋል።
ይሄ አንዳንድ ጊዜ እንደ እድልም ነው ህልምህን መኖር ያክል እኔ የምሰራበት አንድ ፕሮጀክት አለ መጀመሪያ የላሊበላ አብያተ ክርስቲያናት የጥገና ሀሳብ ስመጣ እኔ ደግሞ ተምሬ የጨረስኩት ትምህርት የላሊበላን የጥገና ታሪክና ገናው ምን ይመስላል ከውጭ ዓለም ጋር ምን ይመስላል የሚል አንድ ትምህርት ነበር የተማርኩት ከዛ በፊት ግን አርኪኦሎጂ ላሊበላ ላይ በኢትዮጵያ ኮሎኒ 1999 አካባቢ ጀምሮ ሰራ ነበረ የፈረንሳይ የቡድን ጋር ይሄ እድሉ መጥቶ ወደ ጥገናው በምንሄድበት ጊዜ የዚህ የፊዚቢሊቲ ስታዲ ተብሎ ለአንድ 3 ዓመት ጥናቶች ነበሩ እሱ ላይ በሳይንስ ኮርዲኔተር ሆኜ ሰራሁ ማለት ነው ከዛ ይዘታ ላክቶ ፕሮጀክት ሰስተነብላሊ ወናን ባን እሱን እመራለሁ ነው በቃ እልምን እንደመኖራን ነገር ነውና በጣም ደስተኛ ነኝ
ባለያችሁ በስለላ ተመልካን ባሪ ሆነልን
ያ መጥፎ ነገር እንዳይደገም አሁን ያለው ደስታችን እንዲቀጥል ነው ሁላችንም ጸሎታችንን እንኞታችንን
ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ አዝና ገናዬ አዝና በስ አዝና
አዝና ገናዬ እዮ መስፍንን አመሰግናለሁ በማዳመጥ ላይ ያላችሁት የአሜሪካ ድምጽ ልዩ የገና በዓል መሰናዶን ነው ቀጣዩ ዝግጅትም በላሊበላ ያቆየናል በሰሜን ኢትዮጵያ በነበረው ጦርነት ከፍተኛ ጉዳትን ካስተናገዱ ከተሞች መካከል አንዱ የሆነችው ላሊበላ በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሰላም ስምምነት ከተፈረመ ወዲህ የመጀመሪያው ሆነውን የገና በዓል በዛሬው ዕለት አክብራለች በተለይ በጦርነቱ ወቅት ለከፍተኛ እንግልት የተዳረገው ከተማዋ ነዋሪ ከፈታኙ ሁኔታ ተርፎ በመቶ ሺዎች የሚገመቱ ከመላ ኢትዮጵያ ወደ ከተማዋ ያመሩ ምዕመናንን ሲያስተናግድ መዋሉ ተሰምቷል። በከተማዋ አሁናዊ ድባብና በተያያዥ ጉዳዮች ላይ አሳባቸውን እንዲሰጡኝ አንድ ከተማዋ ነዋሪ በዋዜማው አነጋግሬ ነበር። አቶ ግርማ አለባቸው ይባላሉ። በቱሪዝም መስክ ውስጥ ባላቸው ንቁ ተሳትፎ ይታወቃሉ። የተማሪነት ዘመን ባለንጀራ እንደመሆናቸው አንተ ያልኩ ነው አጠር ያለ ቆይታችንን የጀመርኩት። ግርማ እንደምን ዋልሃል? በመጀመሪያ እንኳን ለገና በዓል በሰላም አደረሰህ።
እንኳን አብሮ አደረሰን አፍታሙ።
እንግዲህ ላሊበላ ኢትዮጵያ ውስጥ የገና በዓል በድምቀት ከሚከበርባቸው ስፍራዎች መካከል አንዱ ነው። በዋናነትም የሚጠራ ከተማ ነው። በአሁኑ ጊዜ ከተማዋ ድባብ ምን ይመስላል? ሰው በምን ሁኔታ እያከበረ ነው የሚለውን እስቲ ጠቅለል አድርገህ ንገረኝ።
እሺ፣ አመሰግናለሁ። ያው ቅዱስ ላሊበላ እንግዲህ የልደት በዓል የሚከበርባቸው አንዱ ብቻም ሳይሆን በዋነኛው ነው። ለዚህ ደግሞ ምክንያቱ ያው በሁሉም ቦታ የጌታችን ኢየሱስ ክርስቶስ የተወለደበት ዕለት በመሆኑ ይከበራል። እዚህ ልዩ የሚያደርገው ደግሞ በዚህ ቀን ታኅሳስ 29 ቀን የጌታችን ኢየሱስ ክርስቶስ ልደት በዓል ብቻም ሳይሆን የጻድቁ የንጉስ ላሊበላ የልደት በዓልም በዚሁ ቀን በመሆኑ አንደኛ ይሄ ነው ምክንያቱ። ሁለተኛ ደግሞ ይሄው ንጉስና ቅዱስ ላሊበላ በአምሳለ ኢየሩሳሌም የሰራቸው አብያተ ክርስቲያናት ከላይ ወደ ታች ተፈልፍለው የተሰሩ 10 አብያተ መቅደሶች እዚህ በመገኘታቸው እነዚህም ምዕመናን ወደ ኢየሩሳሌም የሚያደርጉትን ጉዞ ለማስቀረት ታስቦን በመሆኑ እዛ ሄደው እንደተሳለሙ ስለሚቆጠርላቸው ነው እዚህ በደመቀ ሁኔታ የሚከበረው።
የዘንድሮው አከባበር ሁኔታ ምን ይመስላል? የሚታወቀው የከተማዋ ድምቀት እየተመለሰ ነው ወይ? ያለውን ነገር እስቲ ጠቅለል አድርገህ ንገረኝ።
እርግጥ ከጦርነት ወዲህ ይህ ለሁለተኛ ጊዜ ነው። አምና ትግራይ የመጡት ኃይሎች እንደወጡ አከባቢ ነው ተከበረውና በአብዛኛው በአጎራባች ወረዳዎችና ከተማዎች የሚገኙ እግረኛ ወይም ደግሞ በእግር ተጉዞ የሚሳለሙ ሰዎች ነበር በብዛት የነበረው። ዘንድሮ ግን እግረኛዎቹም በጣም በጥፍ ጨምሯል። ከተለያየ የኢትዮጵያ ክፍሎች በመኪናም እንደዚሁ ያው ወደ ድሮው በመሰለ መንገድ እርግጥ በብዛት በጣም ከሩቅ አካባቢዎች ባይመጡም ግን በመኪናም በጣም በብዙ ገብቷል። ወደ 1.9 ሚሊዮን ህዝብ ገብቷል ነው የሚባለው። ከዚህ በተጨማሪም ያው አዲሱ ያው የሚጠበቀውና ለወደፊት በጣም ከተማይቱን ያነቃቃል ተብሎ የሚገመተው ደግሞ ቱሪስት ነው። እንደ ድሮ ባይሆንም ያው ወንዶች ወደ 177፣ ሴቶች ወደ 156 333 ነው። ይህ ከጥንቱ ሲታይ በጣም እጅግ በጣም ዝቅተኛ ነው፣ ግን ተስፋ የሰጠ ነው። አንዳንድ አምባሳደሮችም እየገቡ ስለሆነ ለወደፊት አስተዋውቀው አካባቢው ወደ ሰላሙ የተመለሰ መሆኑን ሲናገሩና ምናልባት አንዳንድ አስጎብኝ ድርጅቶችም አካባቢውን በቀይ እንቀለሙት ከመሆኑ አንጻር እሱ ሲነሳ ያው ቱሪዝሙ ይመለሳል። ቱሪዝሙ ሲመለስ ደግሞ አካባቢው የተሻለ ተጠቃሚ ይሆናል። ምክንያቱም ከዚህ በፊት በነበረው ጦርነት በጣም ተጎሳቅሏል እና ይሄን ይመስላል የቱሪስቱ ፍሰት እና በጣም ጥሩ ሁኔታ ላይ ነው ያለው።
እንግዲህ ቀደም ብለህ ተጠቀስከው በርካታ ምዕመናን እንዲሁም አገር ጎብኚዎች ወደ ከተማዋ ወደዚህ ስፍራ በመጉረፍ ይታወቃሉ። ቦታው ደግሞ እነዚህን ሁሉ ለማስተናገድ የሚያበቃ ሆቴልና ሌሎች ነገሮች ላይኖሩት ይችላሉ። የከተማው ነዋሪ እንግዶቹን በምን መንገድ ነው ያስተናገደ የሚገኘው?
የሚገርምህ እዚህ የቅዱስ ላሊበላ ወጣቶች ማህበራት ወይም ደግሞ እድሮች እንዲሁም የቤተ ክህነቱ በአጠቃላይ ከተማው ነዋሪ ተባብሮ በየመግቢያ በሮቹ ላይ ዳስ ተጥለው ያው ከመጀመሪያ የሚገቡትን ጀምሮ እግር በማጠብ ቆሎ፣ እንጀራ በመስጠት እንዲገቡ ያደርጋል። ነገ ደግሞ ሲወጡ ደግሞ እድሮች በየአካባቢው ድንኳን ጥለው ይደግሱና ያው በግርም ይወጡትን ሁሉ ያው ከጾም በኋላ ያው ፍስክ ስለሆነ በሬ አርደው በማስተናገድ ምዕመናኑ ሲወጣም ሲገባም በዚህ መልኩ ነው የሚያስተናግዱት። ይህ በጣም የቆየ ነው። ያው አሁን እንደው በማህበር በደንብ ተደራይቶ እየሰሩበት የነበረ ነው እንጂ ድሮ በየቤትህ ማንኛውም እንግዳ ሲመጣልህ በተበታተነ መልኩም ቢሆን በየቤቱ ነው የሚያድሩት። አሁን ግን ያው ከተማይቱ ትንሽ ያደገች ስለሆነ በየትምህርት ቤቱ በተለያየ መንግስት ተቋማት ምናምን ያድራሉ። ስለዚህ እንደዚህ ስለሚያድሩ ትምህርት ቤት ተቋማት ላይ ደግሞ ሰው ስለማይኖር መግቢያ በሮች ላይ ነው እንደዚህ የሚደረገው። ድሮ ግን በየመንደሩ ስለሚያድሩ እኛ ቤት እኔ አሁን በህፃነቴ እቤት የመጣው ሳሚዎች እንላለን በእኛ በተለምዶ ሳሚዎች ነው የምንለው፣ የሚስሙ ማለት ነው ወይም ፕሊግሪምስ የምንላቸው ሳሚዎች ሲመጡልን እንደሰታለን። ውሃ ይዘን ቀርበን እግር እናጥባለን። ከዛ እቤት የሚገኘውን ማንኛውም እናስተናግድ ነበር። አሁን ደግሞ በተደራጀ መልኩ መንግስትም ቤተ ክህነትም የደብሮ አለቃዎችም ይዘውት እንደገና ደግሞ እነዚህ ድሮችን ገብተውበት በዚህ መልኩ ነው እየተካሄደ ያለው። እስካሁን ህብረተሰቡ በጣም ያመሰገነ ያለበት ሁኔታ ነው። በተለይ ምዕመናኑ ደስ ይላሉ ነው እንደዚህ በዚህ መልኩ ነው እየተስተናገዱ ያለው።
አንተ በዚች ከተማ ውስጥ ተወልደ አድገሃል፣ አባትህ ደግሞ አፈመምህር አለባቸው እጅግ ታዋቂ ሆኑ በከተማ ውስጥ የተከበሩ እንደዚህ ባለው ባል ሰሙን ደግሞ አብረው ስማቸው የሚጠራ ሰው እንደነበሩ አስታውሳለሁ። በጦርነቱ ጊዜም የተለያዩ ጣውረዶችን አይተሃል አንተም ሆነ ሌሎች አብረው ይኖሩ የነበሩ ሰዎች። ከዛ በኋላ ተመልሰህ ዳግም በዚህ ሁኔታ ከተማ ውስጥ ማክበር መቻልህ ምን አይነት ስሜት ይሰጣል? በዚህ ሁኔታ ዳግም ከተማ ውስጥ ማክበር ይቻላል?
እኔ ስለእውነት ነው የምነግርህ፣ ያው ምናልባትም እንዳልከው እንደ ግል ጥያቄ ነው። ድሮም ስለ ቅዱስ ላሊበላ ለእናንተ በትምህርት ቤት ጓደኛለን አነሳላችኋለሁ። ስለእውነት እኔ እዚህ ቦታ ተነጥዬ መኖር በጣም ይከብዳል። እንደ አካባቢ እንደ ተወላጅም እንደ ኢትዮጵያ በጣም የሚኮራበት ቦታ ነው። ከአቅም በላይ ነው። በቃ እንዲህ ብለህ የምገልጸው አይደለም። የቅዱስ ላሊበላ አብያተ ክርስቲያናት በጣም የተለየ ነው ድባቡና በቃ ይናፍቃል። ማለት በአካል አይቼው እኮ እንደገና በቴሌቪዥን ስደግሞ ሙሉ ነው። በተለይ ደግሞ ነገ ጧት አንድ ሰዓት ጀምሮ እስከ 3 ሰዓት የሚካሄደው የቤዛ ኩሉ ስነ ስርዓት እንዳልከው አፈምር አለባቸው የመጀመሪያ የቅዱስ ላሊበላን ታሪክ ከግዕዝ ወደ አማርኛ የተረጎሙ አባቴ ናቸው። ያው አሁንም መጽሐፋቸው ታትሞ ለህዝብ ተደራሽ ሆኗል ወደ 4-5ኛ እና ይሄ የቤዛ ኩሉ ስነ ስርዓት በ19ኛው ክፍለ ዘመን የተጀመረ ነው። በዛን ጊዜ የነበረው ጭንቀት ማለት እንዲህ ነው ብዬ ልገልጽልህ አልችልም። በጣም ያስፈራል። እርግጥ የዓለምም ትኩረት ነበረ እና አሁን የፈጠረልኝ ደስታ እኔ ወደሬ ነው እንዲህ ነው ብዬ በቃላት አልገልጽልህም። እና እርግጥ አንዳንድ ጊዜም ጥሩ ነው ብዬ አስባለሁ። ቁጭ ብለን እዚህ ስናስበው ቀለል አድርጎ ሲታየን ስለነበረ እንድንናፍቀው ይበልጥ መንከባከብ እንዳለብን ይበልጥ ማተኮር እንዳለብን ለአካባቢ ለዚህ ለቤተ ክርስቲያኑ ማተኮር እንዳለብን እንዲናፍቀን አድርጎናል ያን ጦርነትና ብዙ ነገር አስተምሮናል ብዬ አስባለሁ።
እጅግ በጣም አመሰግናለሁ። ግርማ አለባቸው በላሊበላ ከተማ ውስጥ ያለውን የገና በዓል ልዩ አከባበርን በተመለከተ ስለ ከተማዋም ድባብ ስላጋራህን ለአድማጮች በእጅጉ አመስጋኝ ነኝ። መልካም በዓል ይሁንልህ። መልካም ሁሉ እንዲገጥም ከነ ቤተሰብ እመኝልሃለሁ።
እኔም አመሰግናለሁ። መልካም በዓል ይሁንልህ ለሁላችን።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ መስመራችን የመደመር ምልክትና አንድን አስቀድማችሁ 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም የኢሜል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፋችን በፊት ዘመን ከማይሽራቸው የገና በዓል ማድመቂያዎች መካከል አንዱ እንስማ። ፍሬው ኃይሉ አሲና ገናዬ ይለናል።
I'm not a bad guy, I'm not a bad guy, I'm not a bad guy.
በቀጥታ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። አብራችሁን ስላላችሁ በእጅጉና አመሰግናለሁ። ቀጣዩ መሰናዶ ከአንድ እውቅ የሙዚቃ ሰው ጋር ያቆየናል። ከ14 አመታት በኋላ ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ድምጻዊ ሄኖክ አበበ ይቅርታ የተሰኘ ሶስተኛ አልበሙን በቅርቡ ለአድማጮች አድርሷል። በለጋድሜው ሙዚቃን የጀመረው ሄኖክ ያምርባታልና ቀናንበል በተሰኙ ሙዚቃዎቹ ከፍተኛ አድናቆትን ያተረፈ ሲሆን የራሱን ግጥምና ዜማዎች በመስራትም ይታወቃል። የደስታ ድግስ ያለበት ቤት ሁሉ የማይጠፋው ልዩ ቀን ከስራዎቹ አንዱ ነው። ሄኖክ አበበ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ቆይታ አድርጓል።
ገና በለጋድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምጻዊ ነው ሄኖክ አበበ። በ18 አመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ አድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው።
በቅድሚያ በጣም አመሰግናለሁ ለአንተም ስለጋበዛችሁ። ያው ሙዚቃ በልጅነቴ ነው የጀመርኩት። ትምህርት ቤት ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16 17 አመት ልጅ ሆኜ ማለት ነው እዛ ሙዚቃ ክበብ ውስጥ ተቀላቀልኩኝና ከዛ በኋላ በሙዚቃ የክበብ ውስጥ ያለኝን ባጀመረ የድምጽን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድነው ያው እዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም ማዳመጥ ወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛ ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል። እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል።
የመጀመሪያ አልበሙን ከለቀቀ ከአምስት አመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀናንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምጻዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲያወጋል።
ያው መጀመሪያ ሙዚቃ ስትደርስ የምትወደው ነገር ነው የምትሰራው አይደለ? የምትወደው ነገር አንተ የወደድከው ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎቼ መጀመሪያ እኔ ወድጄ ፈቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ አስተላልፍኩ ነው። ስለዚህ ተቀባይነቱ በዚህ ያክል ደረጃ ይሰፋል ብዬ መገመት ይዛኔ ይከብደኝ ነበር። ግን ያው ስለምወደው ዘፈኑን ሐሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማንጋ ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ ሁሉ ጊዜ አመት በዓል ወይም ቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋለሁ። በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድን ነው በዛ ሊዘልቅ የቻለው ብለህ ራስን ስትጠይቅ ያው ሰው ሁሉ ጊዜ ከራሱ ከሚያሳልፈው ካንድ ነገር ጋር የተያያዘ ነገር አለውና ምናልባት የሱም ዘፈን ተጽኖ ይመስለኛል ልዩ ቀን ደግሞ ዳህ ሐሳብ ሌላ ሐሳብ እንዳመነጨ ያደረገኝ ማለት ነው። እኛው ደግሞ ምናልባት ያው በሰርግም በልደትም በመረቃትም በምንም ይረዳኝ ይሆን ያግዘኝ ይሆን ወይ ብዬ ነው በዛ መንገድ ነው የሰራሁት። አሁን እንደውም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አርጎ ሁሉ ጊዜ ቀጣይነት እንዲኖረው ለወደፊት ሪሚክስ አድርገን እየሰራ ነው።
ድምጻዊ ሄኖክ ከ14 አመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምጻዊ ሶስተኛውን አልበም ለመስራት እንዴት ረጅም ጊዜ ሊወስድበት ቻለ?
ያ የሆነበት ምክንያት ያው ከታም የሆነ ረጅም ጊዜ ወደ 12 አመት 13 አመት ካናዳ ነው ኖሬ ተመለስኩት እና እዛ ሆኜ ያው ሙዚቃ እንደዚህ እንዳስተብከው አንተ ባስተብከው ደረጃ እየተላላከ መስራት ከባድ ነው እና የኛውንም አልበም እድሜ ለኪሩቤል እንደው ሱኖ ሐላፊነት ወስዶ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከረን። ለዚህ ባለፉት 3 አመት እየተመላለስኩኝ ይሄንን አልበም ለአድማጫ በቃን። ስለዚህ ይሄ ጋፕ የተፈጠረው የ13 አመት የነበርኩበት የህይወት መንገድ እንዳልኩ ከኢትዮጵያ ውጪ ዛ ስለነበረ ምኖር የነበረ እንደፈለኩ ነው ባሰብኩት ልብ እየተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር ለዛ ምክንያት የቆየሁት።
በካናዳ ኑሮው አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲስ አልበም አውጥቷል።
ከዛ ከነበርኩበት የህይወት መንገድ ወጥቼ መልሼ ወደ አልበም መለሴ ትልቁ ስኬት ነው ለኔ። እንዳልኩ ሐላፊነቱን 50%ን አቶ ኪሩቤል ይወስዳል። ሳቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም አሁን ስንዘን ስንመጣ ይቅርታ ሐሳቡን ደሞ እንዳልከኝ ጠየቀኝ። ይቅርታ ከራሴ ነው የጀመርኩት አንድም ለጠፋውበት ይቅርታ። ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት። ምክንያቱም በተለያየ መንገድ ህይወታችን ላይ ተለያየ ነገር ይገጥመናል ማናችንም ስንሆንና ያን የሚገጥሙን ነገሮች ሁልጊዜ አንዳንዴ ከሰው መጠበቃቸው ነገሮች አሉ። እነዛን ከሰው መጠበቃቸው ነገሮች በህሊና ይዘስታድር ብዙ ጊዜ ስሜታችን ጥሩ አይሆን። ስለዚህ ከሰው ከመጠበቅ ካንታው ተሰህ በሰላም ሁለ በሰላም ድር ህሊና ይረፍ ነው ኮንሰፕቱ ሐሳቡ ማለት ነው። ይቅርታ መልክቱ እሱ ነው ተፈኑ ላይ ያለው ይላል። ዛም ላይ በዳይ ነኝ እኔ ብዙ አጥፍቻለሁ ሸንጎ ቢሞላም ይቅርታ አላለሁ ይላል። ማለት በቃ ከራስ ነው ችግር ያለብህና ህሊናም ያርፋል። ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ ተለያየ ሐሳቦች ይዟል። አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽል ማገብራው ይጻፈልኝ እንዳው ለመጀመሪያ ጊዜ ራሱ ያው ምዚኛው አልበም ላይ ብዙ ጊዜ ግጥምና ዜማዎችን ራሴንም ሰራው ግን በዚህኛው አልበም ጋሽል ምሽ ሁለት ዘፈን ላይ በግጥም ተሳትፏልና በጣም ስለምወደው በጣም ማከብረው ሰው ስለሆነ የሷ አሻራ ደግሞ የኔ ሙዚቃ አልበም ላይ እንዲያርፍ ስለፈልግ አሁን ደግሞ በዛም ይዘን መተናል። ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ነው። ኪሩቤል ቆንጆ አድርጎ ነው ሰራው።
በአዲሱ አልበሙ ካካተታቸው ሁለት የጋሽል ማገብረአብ ግጥሞች ውስጥ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እንብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምጻውያን ግን ግጥምና ዜማ በመስጠት የሚታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው?
አሁን እንደዚህ አይነት ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬያለሁ ለመስፈን። ምንድነው ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ የራስህ ልክ አለ እና አንዳንድ ጊዜ ምን ይሆናል ምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል ይለመዳል አይደል? ክለብ ውስጥም ሰው በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል እና ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰው ይበልኩ ስለ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ አይነት ነገሮች ሞከርኩና እንዳልኩ ያው በተለያየ ጊዜ ደግሞ ራሴ ሙዚቃ ድርሰቱ ትንሽ ማየው እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል። ከሰው የሰርኳቸው ዘፈኖችን ሞክሬ ስቱዲዮስ ቀድቼው አቀርባለሁ። እና እንደዴ እንደና እንደ ያለ ልክስ ልብስ ስትለብስ ገባ እንደዛ አምርም እንደ አንድ ነገር ላይ ማለት ነው እንጂ ይሄ ከሰው ተቀብሎ ያለ መስራት ነው በራስ መተባበር ምናም አይደለም።
የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል።
እኔ በጣም በሳል ነው አስተሳሰቡ። አሁን በተለይ የመጀመሪያው አልበም ያምርባት አለ እድሜው ለዛን ግጥሞች ለመጻፍ በጣም ከባድ ነው። ያው አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራስ በደንብ አላቀውም ነበር ስጽፎ የሚመጣው ነገሮች ሙዚቃው ላይ ነው እንጂ ትኩረቴ ግጥሙ ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበር። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት በአስራዎቹ መጨረሻ እና በጣም ቀድሞ ማቾ ያደረገ ነው ይሄንና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ሐሳቦች ነው ያነሳውና ዜማ ያው ተፈጥሯዊ ነው እና ከመተሳማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው። በጣም ማንበብ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃልና የግጥም ክህሎቱ ይገርመኛል። ሄኖክ
በልጅነቱ የሙዚቃውን ህይወት መቀላቀሉና ተከትሎት የመጣው ዝና የቀማው ዛሬ የሚቆጭበት ከኩዮቹ አንጻር በለጋድሜው ማየት ፈልጎ ያላየው ነገር ካለ በሚል ጠይቀነው ተከታዩን ምላሽ ሰጥቶናል።
ያላየሁት ነገር ምንድነው መሰለ 18 አመት ከመናምን ነው መጀመሪያ አልበማችን ያወጣ ነውና ወደ ሰው ወደ አድማጭ ውስጥ ስትገባ ከዛ በኋላ ህይወት ላይ የምታረጋቸው ነገሮች በሙሉ ጥንቃቄ የሚፈልጉ ነገሮች ናቸው እና ሰው አድማጭም ደሞ ወዶ አክብሮ ሲሆን ያኛውን ነገር እንደዛ አይነት እናንተን የሚስልበትን ነገር በትክክል አንተ ላይ ማየት ይፈልጋል። ምክንያቱም በቤት ውስጥ ቤተሰብ አለ ልጆች አሉ የተለያየ ነገር አለና ስለዚህ አንተ እድሉን አግኝተህ እግዚአብሔር ያን መንገድ አመቻችቶልህ አንድ ሰው እንትን ከሆንክ አንዳንድ ቦታ ላይ ያው ትክክለኛው ህይወት መንገድ ላይ አንተ ምክንያቱም ለሌሎች አስተማሪ ነው ይሁን ከመተደው ከዛ በኋላ ግን የሚያስቀው ነገር በዛ በልጅነት መሆን ያለባቸው ናይት ክለብ ምናምን ሳልደንስ አልፈያለሁ ሲቆጭኝ ጭፈራ ቤት ምናምን ያው በአርቲስትነት ገብቼ ሰው ለማዝናናት ዘፍናለሁ። በዛ ድሜ ግን አላረ ወጣትነት ያሳለፍከው ተሳልፋቸው ነገሮች እነሱ ነገሮች አላየሁም። ይሄ ፋየር ጀሚት ባሏን እሷን ድሜ ክለብ በቃ ያቺ በልጅነት ዝና ስለመጣ በደንብ አንገቴ እንደፈጨ ነው ያሳለፍኩት። አለ አይደል እንደ ሰው ስታወራ ከጓደኞች ጋር ከመናን እንደዚህ አይነት ነገር ላይ ብዙ በዛ ሰዓት በቃ አልተፈቀደልኝም።
ሄኖክ በሙዚቃ ህይወቱ የተለየ የሚለው አጋጣሚ ምንድነው?
በጣም ልዩ አጋጣሚ ምለ መጀመሪያ አልበሜዎቹ በቃ ታወቁ ማለት ነው ለዋለው ለኪሩ ታወቀን ማለት ነው ለዋለው። ምክንያቱም የመጀመሪያ አልበም ለኮንሰርት ሸራተን አዲስ እኔ ከውጭ ሀገር አርቲስቶች የውጭ ሀገር ዘፋኞች ለተለያየ ለአዲስ አመት ለዘመን መለወጫ ይመጣልና እዛን ጊዜ ሻምፖል ነበር የመጣው እና ከሱ ጋር የዘመን መለወጫ ሸራተን አዲስ እንደዚህ ተጠርተሃል ተብዬ አለኪሩ ነገርኩት። አለኪሩ በቃ ታወቀ ማለት ነው አለት ትልቁ የመጀመሪያው ትልቁ መድረኬ ነው በህይወቴ። በዛን ጊዜ ተገና ደግሞ የቱ ደረጃ ላይ እንደደረስክ የሰራህን እንትን ስታይ ደስ ይልሃል አይደል ለፋህበትን ከልጅነት እና በህይወቴ ማረሰው አጋጣሚ እሱ ነው። በእድሜያችን ገባ ዋጋ ከፍለንበት ስለለፋ እና እዛ ቦታ ላይ ደርሶ መጀመሪያ እንትን ሳይው በጣም ደስ
በሰዋሰው መተግበሪያ ላይ የተለቀቀው አዲሱ አልበሙ በቅርቡ በይፋ እንደሚመረቅ የተናገረው ድምጻዊ ሄኖክ ለአድናቂዎቹ መልእክት ማስተላልፏል።
ሰው በሚሰጥህ እኮ አስተያየትና ሰው በሚሰጥህ ፍቅር ነው አንተ ቀጣይ ነገርህን እንዳልኩ ያስተካከልከው ምትሄደውና በሰጣችሁኝ ፍቅር ተመልሼ መጥቻለሁ። አመሰግናለሁ። እግዚአብሔር ያክብርልኝ።
አሁን ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ሄኖክ አበበ ከዚህ በኋላ ሙዚቃን የሙሉ ጊዜ ስራው ማድረጉንም ተናግሯል። የግጥም መጻፍ በማዘጋጀት ላይ እንደሚገኝ ማጫውቶናል። አሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአሜሪካ ድምጽ ልዩ የገና በዓል መሰናዶ ይቀጥላል። እያስተናገድኳችሁ የምገኘው ሀብታሙ ስዩም ነኝ። በኢትዮጵያውያን የገና በዓል ላይ እንገኛለን። እንዲህ ባለው የበዓል ሰሞን በተለይ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያውያን ሕፃናትና ታዳጊዎች ከባህልና ማንነታቸው ጋር እንዲቀራረቡ ከሚሰሩት መካከል አንዱ የማህበረ ቅዱሳን የሰሜን አሜሪካ ማዕከል ነው። ማዕከሉ ከዓመታት ለተሻገረ ጊዜ ባዘቦት ወቅቶችን ጭምር ትውልድ ኢትዮጵያውያኑ በቋንቋ፣ በታሪክ፣ በስነ ምግባር ረገድ በቂ እውቀት እንዲያገኙ ለማስቻል እየሰራ ይገኛል። የማዕከሉን እንቅስቃሴ በመጠኑ ያስቀኙን ዘንድ ለምሽቱ ሁለት እንግዶችን ጋብዣለሁ። እንግዶቼ ከማዕከሉ የተተኪ ትውልድ መርሃ ግብር አስተባባሪዎች መካከል የሆኑት ዶክተር ህልምነህ ስንሸውና ወይዘሮ ህይወት ዘውዴ ናቸው። አስቀድመው ዶክተር ህልምነህ በተተኪ ትውልድ ላይ ያነጣጠረውን መርሃ ግብር መነሻና ዓላማውን ያስቀኙናል።
እሺ፣ እግዚአብሔር ይስጥልን። እንግዲህ ያው ማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን በሰንበት ጊዜ ማደራጃ መምሪያ ስር ተቋቁሞ ድጋፍ እያደረገ ያለ የአገልግሎት ማህበር ነው። እንግዲህ አገልግሎቱ ላለፉት 30 ዓመታት በላይ እየሰጠ ያለ ማህበር ነው። ከዛ ከምስረታው ጊዜ ጀምሮ የማህበረሰብ አገልግሎት በተለይ ተተኪ ትውልድ ላይ ከፍተኛ ትኩረት ሰጥቶ የሚያገለግል ነው። ስርዓተ ትምህርቶቹን እያጠናከረ እያሰፋፋ ከከፍተኛ ትምህርት ተቋማት ጎን ለጎን ደግሞ ከህጻናት ጀምሮ ስርዓተ ትምህርት ቀርጾ ትምህርት በመስጠት ላይ ይገኛል። ምናልባት ኢትዮጵያ እንደሚታወቀው የአቡነ ጎርጎርዮስ ትምህርት ቤቶች መስርቶ በተለያዩ ትልልቅ ከተሞች ሰፊ ትምህርት እየሰጠ መደበኛ ትምህርትም የሃይማኖት ትምህርትም እንደዚሁም የስነ ምግባር ትምህርት በሰፊ እየሰጠ ነው ያለው ማለት ነው። እና የአሜሪካም ያለው አገልግሎት ከዛ ጋር የተቀናጀ የተያያዘ ስለሆነ ከ25 ዓመት በላይ አገልግሎት ሰጥቷል። ቤተክርስቲያን እየደገፈ ምዕመናን እያገለገለ ይገኛል። እና ከዚህ ውስጥ እንግዲህ ልጆቻችን ላይ ከ4 ዓመት እድሜያቸው ጀምሮ እስከ 18 ዓመት ከዛ ደግሞ ወደ ኮሌጅ በሚሄዱበት ከፋፍሎ ስርዓተ ትምህርት ቀርጸው ትምህርት እየሰጠ ነው። እዚህ በአሜሪካ በውጭ ዓለም ያለው ክስተት ደግሞ ሰፊ ነው። ልጆቻችን የሚያገኟቸው ፈተናዎችም ደግሞ የተወሳሰቡና ከባድ ናቸው። ትልቅ ዝግጅት ያስፈልገዋል። ያንን ግንዛቤ ውስጥ በማስገባት ስርዓተ ትምህርት ቀርጾ ትምህርት እየሰጠ ይገኛል። በአቡነ ጎርጎርዮስ በቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎርዮስ ሁለተኛ ስም የተመሰረቱ ትምህርት ቤቶችን መስርቶ ትምህርት እየሰጠ ይገኛል ማለት ነው።
እንግዲህ ባለፉት ዓመታት በተለይ በዚህ በሰሜን አሜሪካ በርካታ ስራዎችን ስትሰሩ መቆየታችሁ ይነገራል። በተለይ ህጻናትና ወጣቶች ታሪካቸውና ማንነታቸውን እንዲያውቁ በማድረግ ረገድ የተለያዩ እንቅስቃሴዎችን ስታደርጉ እንደነበረም ተሰምቷል። ከነዚህ መካከል ለአብነት መጠቃቀስ ቢቻል በምን በምን ጉዳዮች ላይ ተንቀሳቀሳችሁ፣ እንዴትስ ትምህርቱንና ማስገንዘቢያውን ሰጣችሁ የሚለውን በተመለከተ ደግሞ ህይወት የተወሰነ ማብራሪያ ብትሰጪን።
እሺ ሀብታሙ፣ አሁን ዶክተር ህልምነህ እንደገለጸው የማህበራችን አገልግሎት ተተኪ ትውልድን ዘመኑን የሚዋጅ ዜጋ አድርጎ የማፍራት ነው። ለምሳሌ በእኛ ክፍል ስር የግቢ ጉባኤያት አገልግሎት ለ4 ዓመት ዩኒቨርሲቲ በሚገቡበት ወይም ደግሞ ከፍተኛ ትምህርት ቆይታቸው የቤተክርስቲያን ትምህርትን በቋንቋ ዘርፍ ደግሞ ግዕዝን፣ በስነ ምግባር፣ በቅዱሳን ህይወት ዙሪያ የተለያዩ ትምህርቶች ይሰጣሉ። ከዛ ባሻገር ደግሞ ተማሪዎቹ በዩኒቨርሲቲ ውስጥ የስቱደንት ክለብ እንዲያቋቁሙና እርስ በርሳቸው ታሪካቸውን፣ ባህላቸውን፣ ትውፊታቸውን እንዲያውቁ በሚያጋጥማቸው ቻሌንጆች እርስ በርሳቸው እየተደጋገፉ እንዲወጡ የሚያደርግ ፕላትፎርም ነው እየተዘጋጀው። ለህፃናትና ለአዳጊያን ደግሞ የተለያዩ የቴሌቪዥን ፕሮግራሞች ይዘጋጃሉ። በዓላትን መሰረት በማድረግ ለምሳሌ በአብይ ጾም ውስጥ ዘንድሮ ደግሞ ለገናም የተዘጋጁ የአድዋ በዓል ጊዜ እንደዛ በማድረግ ያው ታሪካቸውን እነሱ ከሚማሩት ባሻገር ደግሞ ዓለም አቀፉን ህጻናትና ታዳጊዎች ጋር የትምህርት እንዲደርስ የማድረግ ስራዎች ተሰርተዋል፣ በመሰራት ላይ ነው የሚገኙት። ከዛ ባሻገር ደግሞ የጉዞ መርሃ ግብሮች አሉ። ኢትዮጵያም እንደሚደረገው ሀገረ ሕይወት የሚባል በዓመት አንድ ጊዜ የሚደረግ ትልቅ መርሃ ግብር አለ። በገዳማት አካባቢያችን በሚገኙ ገዳማት ውስጥ እነዚህ ህጻናትም ወላጆችም አንድ ላይ በመሄድ ውይይቶችን በማድረግ ገዳማቱን በመጎብኘት የቅዱሳን በረከትን ረድኤት እንዲሳተፉ በማድረግ ትልቅ ስራ መስራት ላይ ይገኛል። ከዛ በተጨማሪ ደግሞ ከአጥቢያ አብያተ ክርስቲያናት ጋር በሰንበት ትምህርት ቤት ውስጥ ስርዓተ ትምህርትን በመቅረጽ የመምህራን ስልጠናን በማዘጋጀት የተለያዩ ስራዎችን ይሰራል። እነዚህንና መሰል ስራዎችን በመስራት ያው ህጻናትን፣ አዳጊያንን፣ ወጣቶችን ከሚማሩት አለማዊ ትምህርት ባሻገር በመንፈሳዊ ትምህርታቸው እንዲሁ ጎልብተው በሁለት ወገን የተሳለ ሰይፍ ለማውጣት ነው እንግዲህ በመሰራት ላይ ያለው ማለት ነው።
እነዚህን ሁሉ ስራዎች የምታከናውኑት ከኢትዮጵያ ብዙ ርቃ በምትገኘው ዩናይትድ ስቴትስ ውስጥ እንደሆነ ይታወቃል። የቋንቋና የባህል ልዩነት አለ። እዚህ ደግሞ በህይወት ለመቆየትም ሌሎች ስራዎችን መስራት ስራቱን ማቻቻል ግድ ይላል። ይህንን ስራ በምትከውኑበት ጊዜ የገጠሟችሁ ተግዳሮቶች ምን ነበሩ? በምን መልኩ ተወጣችኋቸው? በሁለቱ ሀገራት መካከል ካሉ ዘርፈ ብዙ ልዩነቶች ጋራ በተገናኘ ዶክተር ህልምነህ ወደ አንተ ልመለስ።
እሺ፣ እግዚአብሔር ይስጥልኝ። እንግዲህ ጥሩ ጥያቄ ነው። እንዳልከው እንግዲህ በዚህ ሀገር ያው በየትኛውም ቦታም ቢሆን ብዙ ጊዜም ጉልበትን እውቀትን የሚሻሙ ነገሮች አሉ። ተግዳሮቶቻችን ብዙ ናቸው። ዞሮ ዞሮ ግን ፈተናዎቹ ቢኖሩም የልጆቻችን ጉዳይ በቀላሉ የሚታይ ስላልሆነ ልጆቻችን ከሚገጥማቸው ፈተናና ህይወት አንጻር ትኩረት ሰጥተን በተቻለ አቅም እየተሰራ ነው። የሰው ኃይል ክፍተቶች አሉብን። በሰው ኃይል ክፍተት ለመሙላት በጎ ፈቃደኛ ወላጆች፣ የሰንበት ሴት ወጣቶች፣ አባቶች፣ ካህናት እየተሳተፉበት ነው እየተሰራ ያለው። ከዚህም በላይ የመጽሐፍት ክፍተት አለ። እንደምታውቀው የቋንቋ ክፍተቶች አሉብን። በብዙዎች የቤተክርስቲያን መጽሐፍት ለልጆች የተዘጋጁ መጽሐፍት በአማርኛ ቋንቋ ወይም በግዕዝ ወይም በሌላ ቋንቋ የተዘጋጁ ናቸው እና እነሱም በእንግሊዝኛ አዘጋጅቶ ወደ ለልጆች በሚሆን መልኩ ማቅረብ ከፍተኛ ተግዳሮት ነው። ቢሆንም ግን በእግዚአብሔር ፈቃድና እርዳታ እየተሰሩ ነው ያሉ። የባህልና የቋንቋ ልዩነቶች አሉ። በተለይ በዚህ ዘመን ልጆቻችን የሚገጥሟቸውን ተግዳሮቶች ወይም ፈተናዎች፣ የህይወት ፈተናዎች ተረድቶ ያን በሚመጥን መልኩ መዘጋጀትና ስርዓተ ትምህርት ቀርጾ ለልጆች ማድረስ ከፍተኛ ተግዳሮት ነው በአሁኑ ሰዓት። ምክንያቱም ወላጆችም መምህራንም እነዛን ፈተናዎች ለመረዳት ጊዜ የሚጠይቅ ስለሆነ፣ ትምህርት የሚጠይቅ ስለሆነ፣ ስልጠና የሚጠይቅ ስለሆነ ማለት ነው። ያም ቢሆን ግን እነዚህን ሁሉ ለመፍታት ማህበረ ቅዱሳን እዚህ ለመምህራን በተለይ ወላጆች ትምህርት ቤቶች ላይ ለሚያገለግሉ መምህራን፣ እንደዚህ በእንግሊዝኛ ቋንቋ ስብከት ትምህርት መስጠት ለሚችሉ መምህራን ያገለግል ዘንድ የስልጠናም ማዕከል መስርቷል። በዛ ስልጠናም ማዕከል እገዛ እንደዚህ አገልግሎት ላይ የሚሰማሩ አገልጋዮችን የማፍራት ስራ ጥረት እያደረገ ቅድም እንደተባለው ወጣቶች ላይ የምንሰራውን ስራ ከህፃናቱ ጀምረን በአሁኑ ሰዓት ቢያንስ በ11 የአሜሪካ ግዛቶች በአብዛኛው ኢትዮጵያውያን በሚኖርባቸው ግዛቶች በ16 ትምህርት ቤቶች የአቡነ ጎርጎሪዎስ ሁለተኛ ትምህርት ቤቶችን መስርተን ስርዓተ ትምህርት ቀርጸን በቋንቋ ጥበብ በተለይ በአማርኛ እና በግዕዝ የአብነት ትምህርት ሲወርድ ሲዋረድ የመጣውን ጥንታዊውን ትምህርት እንዲማሩ ልጆቻችን ዜማውን እንዲያውቁ ንባቡን እንዲያውቁ የማድረግ ስራ እየተሰራ ነው።
እንግዲህ ማህበራችሁ መሰረቱ ሃይማኖታዊ ቢሆንም ስራዎቻችሁ ግን በአብዛኛው ማህበረሰብ አቀፍና እዚህም የሚኖረውን ትውልደ ኢትዮጵያዊ በእጅጉ የሚጠቅሙ እንደሆነ ይነገራል። እስካሁን ድረስ ከሰራችኋቸው ስራዎች አንጻር እዚህ የሚኖረው ትውልደ ኢትዮጵያዊ በእናንተ ስራ፣ በእናንተ እንቅስቃሴ ላይ ምን አስተያየት አለው? አሁን ካላችሁበት ደረጃ ከፍ እንድትሉ ያላችሁ ሚና የበለጠ እንዲጎለብትስ ምን አይነት ድጋፍና እገዛ ነው ሊያደርግ የሚችለው የሚለውን ደግሞ ህይወት ሀሳብሽን ብታጋሪኝ።
በኢትዮጵያ በገጠራማው አካባቢ ሰው በማይደርስባቸው አካባቢዎች ትልቅ ስራዎች ናቸው የሚሰሩት እና ለዛ በአሜሪካ ማዕከል በተለይ ህዝበ ክርስቲያኑን በማሳተፍ የማህበሩን አባላት የተለያዩ በአጥቢያ ደረጃ የተለያዩ ፕሮጀክቶችን በማድረግ መቅረብ የገንዘብ እርዳታ ይደረጋል። የገንዘብ ድጋፍ ማለት ነው። የገቢ ማሰባሰቦች ይደረጉና ወደ ኢትዮጵያ ትልልቅ ስራዎች እንዲሰሩ ይደረጋል። በዛ ዘርፍ ላይ እዚህ ሀገር የሚኖሩ ሰዎች ትልቅ ድጋፍ በማድረግ ነው በማድረግ ላይ ነው የሚገኙት። በእውነት ይህን እድል በመጠቀም ትልቅ ምስጋና ማድረስ ነው የምንፈልገው በማህበራችን ስም። ከዚህ የበለጠ ግን ምን ማገዝ ያስፈልጋል የሚለው በዋናነት ይህ ስራ እንደተጠበቀ ሆኖ በተለይ በተተኪ ትውልዱ በህፃናት ባዳጊያን በወጣቶች ዘርፍ ትልቅ ስራዎች መስራት ያስፈልጋል። አሁን ቅድም አንተ እንደጠቆምከው ብዙ ተግዳሮቶች አሉ። ልጆችን ወደ እግዚአብሔር ማምጣት፣ ቃል እግዚአብሔርን በማስተማር በቤተክርስቲያን ቆይታቸውን በማጽናት ረገድ ትልቅ ስራዎች መሰራት አለባቸው። ከአጥቢያ ቤተክርስቲያናት ጀምሮ ወላጆችን አሁን የወላጆች የውይይት መድረክ እናዘጋጃለን። የልጆቹን ችግር አዌርነስ ለመፍጠር ማለት ነው። ልጆቹ ቴስቲሞኒ የራሳቸውን ችግር እንዲናገሩ በማድረግ ወላጆች ደግሞ እንዲረዱ በማድረግ እና እዛ ላይ ያለውን አገልግሎት በጣም በስፋት የማጠናከር ስራ መስራት ይኖርብናል።
በኢትዮጵያውያን የገና በዓል ዋዜማ ላይ ነው የምንገኘው። በምን መልኩ ነው የምታሳልፉት? የመጪ ዘመን እቅዶቻችሁስ ምንድን ናቸው ስለሚለው ደግሞ ጥቂት ንገሩኝ።
እሺ፣ እግዚአብሔር ይስጥልኝ። ቅድም እንዳልኩት ያው እኛ አሁን በአሁኑ ጎርጎረስ ትምህርት ቤቶች በተለይ የቤተ ክርስቲያን ሃይማኖታዊ በዓላት፣ አበይት በዓላት እንደዚህ አይነት እንደ በዓለ ልደት አይነት በዓላትን በተመለከተ ልጆች ቅድመ በዓል ትምህርት ያገኛሉ እና ከትምህርቱ በኋላ ደግሞ በቤተሰብ ከቤተሰብ ጋር በቤተ ክርስቲያን ከምዕመናን ጋር አብረው እንደየ እድሜያቸው እንዲሳተፉ ይደረጋል። ያው እኛም እንግዲህ በትምህርት ቤቱ ስናስተምሩም አብረው በትምህርት ቤት የሚደረገውን በትምህርት ቤት ያደርጋሉ። በአጥቢያ ቤተ ክርስቲያን ደግሞ እንግዲህ ነገ እንደ ማንኛውም የቤተ ክርስቲያናችን ስርዓት በቅዳሴ አገልግሎት በመሳተፍ ልጆቻችን ያሳልፋሉ ማለት ነው እና ይሄ በትምህርት የሚያገኙትን በተግባር ደግሞ የሚያውሉበት እድል የሚያገኙበት ነው። ያንን እንግዲህ በተሻለ በመረዳት ተሳታፊ እንዲሆኑ ያደርጋል ማለት ነው።
እጅጉን እናመሰግናለን ሁለታችሁም። የማህበረ ቅዱሳን የሰሜን አሜሪካ ማዕከል በተተኪው ትውልድ ዙሪያ እያደረጋቸው ስላሉ ዘርፈ ብዙ እንቅስቃሴዎች በወፍ በረር ስላስቃኛችሁን፣ ይህን የመሰለ ማብራሪያ ስለሰጣችሁን ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንላችሁ።
አሜን። እናመሰግናለን።
መልካም በዓል።
ከአሜሪካ ድምፅ የምትላለፈውን ልዩ የገና በዓል ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን። ዛሬ ከኢትዮጵያ በተጨማሪ የገናን በዓል ሲያከብሩ የዋሉ ሀገራት አሉ። ከነዚህ መካከል የምስራቅ አውሮፓ ሀገራት የሆኑት ቤላሩስ፣ ጆርጂያ፣ ካዛኪስታን፣ መቄዶንያ፣ ሞልዶቫ፣ ሞንቴኔግሮ፣ ሰርቢያ፣ ራሽያና ዩክሬን ይገኙበታል። ከአፍሪካ የግብጽ ኮፕቲክ ቤተክርስቲያን እንዲሁ በዓሉን ስታከብር ውላለች። ኢትዮጵያ ውስጥ ከኢትዮጵያ ኦርቶዶክስ ቤተክርስቲያን በተጨማሪ የሙሉ ወንጌል አማኞችና የካቶሊክ እምነት ተከታዮችም ይህንን በዓል በድምቀት ያከብራሉ። እዚህ ላይ ሶስቱንም ሃይማኖት ተከታዮች የሚወክሉ የገና መዝሙሮችን ቀንጭበን ልናሰማችሁ ወድናል። ሁላችሁም በድጋሚ እንኳን አደረሳችሁ። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል። መሰናዶውን በመምራት አብሬያችሁ የነበርኩት ሀብታሙ ስዩም ነኝ። በቅንብሩ ብርሃን ኃይሉ፣ ዋና አዘጋጅ ደግሞ ጽዮን ግርማ። በድጋሚ መልካም በዓል ይሁንላችሁ። በሰላም ደሩ። Thank you.